Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በድጋሚ ወደ ጎንደር እናመራለን። በከተማዋ በዚህ ሳምንት በተቀሰቀሱ ሁከቶች የሰዎች ሕይወት ጠፍቷል፣ ንብረቶች ወድመዋል። የዛሬው ውሎ ምን ይመስላል? ዘገባ ይኖረናል።
በሚቀጥለው ሳምንት ደግሞ በደርባን ደቡብ አፍሪካ የዓለም የኤድስ ጉባኤ ከመከፈቱ አስቀድሞ የተባበሩት መንግስታት ድርጅት የኤድስ ቢሮ በኤችአይቪ የሚያዙ ሕፃናት ቁጥር ቢቀንስም በአዋቂ ሰዎች ላይ ግን ቁጥሩ በመጨመር ላይ ይገኛል ብሏል።
We have a 5-year window of opportunity. If we miss this next 5-year, we will have
የአምስት ዓመት የሥራ ጊዜ ይኖረናል። ይህንን አምስት ዓመት በጋራ በመተባበር ኤችአይቪን መዋጋት አለብን። ኃይላችንን እናሰባስበን በቅዳችን መሰረት የበሽታውን ስርጭት ተቆጣጥረን 2030 ዓመተ ምህረት ይህንን በሽታ ማጥፋት ይኖርብናል።
በሌላኛው ዘገባችን የኢትዮጵያ ብሔር ብሔረሰቦችን የጸጉር ቁርጥ፣ የንቅሳት አልባሳትና ጌጣጌጥ ላይ የሚያስተላልፏቸው መልእክቶች ያጠናች ወጣት በጋቢናችን አሳፍረናል።
እዚህ ጋር አሁን ለምሳሌ የንቅሳትና የጸጉር አይነት አለ። እቺ ያላገባች ሴት ነች፣ ሳጁላ ይባላል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የዩናይትድ ስቴትስ መጪው ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲው ታሳቢ እጩ ተፎካካሪ ዶናልድ ትራምፕ እጩ ምክትል ፕሬዚዳንት ማንን እንደሚያደርጉ ሊወስኑ ተቃርበዋል። ምርጫቸውን ነገ አርብ ይፋ ሊያደርጉ እቅድ አላቸው። ማንን እንደመረጡ ነገ አርብ ከረፋዱ 5 ሰዓት ላይ ኒውዮርክ ውስጥ ይፋ እንደሚያደርጉ ዶናልድ ትራምፕ ተናግረዋል። ዩናይትድ ስቴትስ ውስጥ በሚቀጥለው ወርም ይሁን በሚቀጥለው ዓመት ለተወሰነ ጊዜ በፖሊሶችና በማህበረሰቦች መካከል ተጨማሪ ውጥረት ሊኖር እንደሚችል መጠበቅ ይገባል ሲሉ ፕሬዚዳንት ባራክ ኦባማ ተናገሩ። በዚህ ጠረጴዛ ዙሪያ ከተሰበሰበው ውስጥ አንድም ሰው ይሄ ጉዳይ በአንዲት ጀንበር መፍትሄ ያገኛል ያለ የለም፣ ምክንያቱም በዚህ ሳምንት ያየናቸው ችግሮች ስረ መሰረቶች አስርት ዓመታት ምዕት ዓመታት ጀምሮ የነበሩ ናቸው ብለዋል። በሀገሪቱ የባህል፣ የዘር፣ የድህነት ችግሮችን ጨምሮ በርካታ ችግሮች አሉ። በአንድ ሌሊት ሊፈቱ የሚችሉ አይደሉም ሲሉም ተናግረዋል። ምዕራብ ኬንያ ውስጥ በሚገኝ የፖሊስ ጣቢያ በቁጥጥር ስር የነበረ አንድ ተጠርጣሪ የአልሸባብ ጽንፈኛ ከፖሊሱ ላይ ጠመንጃውን አፈፍ አድርጎ ሲያበቃ አራቱን ፖሊስ ገድሎ በርካታ እስረኞችን አግቷል። ፖሊሶች ካፔሪንጉ ከተማ ውስጥ የሚገኘውን ሕንጻ ከበው ታጋቾቹን እስረኞች ለማስለቀቅ ጥረት እያደረጉ መሆኑን የኬንያ የፖሊስ አዛዥ አስታውቀዋል። ተጠርጣሪው የአልሸባብ ነውጠኛ አራቱ ፖሊሶች ላይ ከተከሰ በኋላ ሊያመልጥ ሞክሮ ፖሊሶች ፈጥነው ስለደረሱበት ሙከራው ከሽፎበታል ሲል የፖሊስ አዛዡ አክለዋል። ዛሬ ቀደም ብሎ በኬንያ ጠረፍ ክፍለ ግዛት የአልሸባብ አባላት አንድ የፖሊስ ጣቢያ ላይ ሊያደርሱ የነበረ ጥቃት እንደከሸፈባቸውም የገለጹት የፖሊሱ አዛዥ ቁጥሩን በውል ባይገልጹም ብዛት ያላቸው አጥቂዎች ተገድለዋል ብለዋል። በጦርነት በተበጣጠቀው ሰሜን ምስራቅ ናይጄሪያ በደረሰ የምግብ እጥረት በሺዎች የሚቆጠሩ ህጻናት ለረሃብ መጋለጣቸው ተነገረ። የተባበሩት መንግስታት የአስቸኳይ እርዳታ ድርጅት በሚቀጥሉት 3 ወራት ውስጥ 146 ሚሊዮን ዶላር እርዳታ ካልደረሰ የ50 ሺህ ህጻናት ህይወት ሊጠፋ ይችላል ብሏል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን ስናልፍ የቀድሞ የአንድነት ለፍትህና ለዴሞክራሲ አመራር አባል ሀብታሙ አያሌው የሕክምና እርዳታ ሲያገኝ ከቆየበት ሆስፒታል ወደ ሌላ ስፍራ ለመዛወር መገደዱ ታወቀ። ወደ ውጭ ሀገር ሄዶ ለመታከም የሚያስችለው የሕክምና ድጋፍ ወረቀት ለማግኘት እየጣረ መሆኑም ታውቋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ልኳል።
አቶ ሀብታሙ አያሌው ባጋጠመው ህመም ራሱን ስቶ ካዲስኮ እየተባለ ወደሚጠራ ሆስፒታል ገብቶ እስከ ዛሬ ድረስ የሕክምና አገልግሎት ሲሰጥ የቆየ ቢሆንም ከዛሬ በኋላ ሊቀጥል እንደማይችል ሆስፒታሉ ገልጾለታል። ሀብታሙ አያሌውን በቅርብ ከሚንከባከቡት ወዳጆቹ አንዱ ለቪኦኤ እንደገለጸው ሆስፒታሉ ወደዚህ ውሳኔ የደረሰው ተገቢውን ሕክምና ለመስጠት በማይችልበት ሁኔታ የህመም ማስታገሻ ብቻ እየሰጠው ታማሚውን ሆስፒታል ማቆየቱ ከሥነ ምግባር አኳያ ትክክል አይደለም በሚል እምነት እንደሆነ ታውቋል። ሀብታሙ አያሌው በዚህ ምክንያት ከካዲስኮ ሆስፒታል እንዲወጣ ተደርጎ በእንግዳ ማረፊያ ቤት የስቃይ ማስታገሻ መድኃኒት የሚሰጡ የሕክምና ባለሙያዎች እርዳታ እየሰጡት ይገኛል። ቀደም ሲል ጠቅላይ ፍርድ ቤት በሰጠው ትዕዛዝ መሠረት የሕክምና ቦርድ የፈረመበትና ወደ ውጭ ሄዶ መታከም እንዳለበት የሚያሳይ ማስረጃ ለማግኘት የሚደረገው ጥረትም እንደቀጠለ መሆኑንም ምንጩ ለቪኦኤ ተናግሯል። ሁለቱ የቦርድ አባላት ሐኪሞች የፈረሙ ቢሆንም አንደኛው ሐኪም በውጭ አገር ስለነበሩ ፊርማው እስከ ዛሬ ሊሟላ እንዳልቻለ ታውቋል። የቀድሞ አንድነት ፓርቲ አመራር አባል የነበረው ሀብታሙ አያሌው ከሌሎች ሁለት ተቃዋሚ ፓርቲዎች አባላት ጋር በሽብር ወንጀል ተከሶ በፌዴራሉ ከፍተኛ ፍርድ ቤት በነጻ ቢሰናበትም ይግባኝ ስለተጠየቀበት የውጭ ጉዞ እግድ እንደተጣለበት አይዘነጋም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙታላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁ እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አምሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶቻችሁን ስጡን።
ወደ ተከታዩ ዘገባችን ስናልፍ የተባበሩት መንግስታት ድርጅት የኤድስ ቢሮ በኤችአይቪ የሚያዙ ህጻናት ቁጥር ቢቀንስም በአዋቂ ሰዎች ላይ ያለው ግን ቁጥሩ በመጨመር ላይ ይገኛል ብሏል። ይህ ዘገባ በጄኔቫ ለውይይት ቢቀርብም ከፊታችን ሰኞ ጀምሮ በደርባን ደቡብ አፍሪካ በሚካሄደው ዓለም አቀፉ ኤድስ ኮንፈረንስ ላይ በሰፊው ውይይት ሊደረግበት እቅድ ተይዟል። ሊሳ ሽላይን ያቀረበችውን ዘገባ መስታወት አራጋው ይዛለች።
የመንግስታቱ ድርጅት ዩኤንኤድስ በአስጊ ሁኔታ እየጨመረ የመጣውን በኤችአይቪ የመያዝ ሁኔታ ዙሪያ ላይ የተሻለ ለመስራት ጥሪ አቅርቧል። እንደ አውሮፓውያን አቆጣጠር በ1997 ዓ.ም በዓለም አቀፍ ደረጃ በተደረገው ጥናት አዋቂዎችና ልጆች በኤችአይቪ የመያዝ እድላቸው ከተመዘገበው አጠቃላይ 3 ሚሊዮን ከሚሆነው ቁጥር 40 በመቶ ያህሉ ቀንሷል። ህጻናትን ከቫይረሱ በመከላከል ዙሪያ በሰፊው በመሰራቱም እንደ አውሮፓውያን አቆጣጠር በ2001 ዓ.ም ከተመዘገበው የህጻናት የመያዝ ቁጥር 70 በመቶ ቀንሷል። በኤችአይቪ የተያዙ አዋቂዎች ላይ በተደረገው ጥናት በ2010 ዓ.ም ከተመዘገበው ቁጥር ጋር ሲተያይ ምንም ለውጥ አላሳየም። ለአምስት ዓመታት ቁጥሩ 1.9 ሚሊዮን ላይ ቆይቷል። የዩኤን ኤድስ ዋና ዳይሬክተር ሚሼል ሲድቤ እንዳሉት ኤች አይ ቪን ለመከላከል በዓለም አቀፍ ደረጃ በስፋት አሁንም መሰራት ይኖርበታል።
We have a 5 years window of opportunity. If we miss this next 5 year, we will have
የአምስት ዓመት የስራ ጊዜ ይኖረናል። ይህንን አምስት ዓመት በጋራ በመተባበር ኤች አይ ቪን መዋጋት አለብን። ኃይላችንን አሰባስበን በእቅዳችን መሰረት የበሽታውን ስርጭት ተቆጣጥረን በ2030 ዓመተ ምህረት ይህንን በሽታ ማጥፋት ይኖርብናል።
ዘገባው እንደሚያመለክተው ምስራቅ አውሮፓና መካከለኛው እስያ 57 በመቶ ከ2010 እስከ 2015 ከተመዘገበ ጋር ሲታይ በኤችአይቪ ተያዙ የሰዎች ቁጥር መጨመሩ ታውቋል። ዘገባው እንደሚለው 70% የሚሆኑት ከሩሲያ የተገኙ በኤችአይቪ ኤድስ የተያዙ አዳዲስ ሰዎች ናቸው። የሚያዘው የሰው ቁጥር በዚህ ያህል መጨመር አስደንጋጭ ሆኗል። ኤችአይቪን በመከላከል ዙሪያ ላይ ለሚሰሩት ባለሙያዎች በኤችአይቪ ዙሪያ ላይ የሚሰሩት ዋና ስራ አስኪያጅ ካርል ደህን ለቪኦኤ እንደገለጹት አሁን ለኤችአይቪ የመጋለጥ እድል ያለው ከሰሃራ በስተደቡብ የሚገኘው ቁጥር ከፍተኛ ነው።
About half of all infections yes. are in Eastern and Southern Africa alone. So even if there is a small decline there, that doesn't mean
ለኤችአይቪ ከተጋለጠው ህዝብ ቁጥር እኩሌታው በመስራቅና በደቡብ አፍሪካ የሚኖር ነው። ለቫይረሱ የመጋለጥ እድል በመጠኑ የቀነሰ ቢመስልም ትግላችንን አሳክተናል ብለን ሙሉ በሙሉ መናገር ግን አያስችለንም። በመስራቅ አውሮፓ አዲስ ለቫይረሱ የሚጋለጡ ሰዎች ቁጥር መጨመር ቢያሳስብም በመስራቅ አፍሪካና ደቡብ አፍሪካ እንዳለው ግን አያሳስበንም።
ዘገባው እንደሚያመለክተው በደቡባዊ ሳሃራማ አፍሪካ ያሉ ወጣት ሴቶች ለኤችአይቪ በጣም የተጋለጡ ናቸው። 75% የሚሆነው በኤችአይቪ የተያዙት በቅርቡ የተገኘባቸው ከ10 እስከ 19 እድሜ ላይ የሚገኙ ወጣት ሴቶች ናቸው። ሌላው በኤችአይቪ የመያዝ አሳሳቢ የሆነው ህብረተሰብ ክፍል በተመሳሳይ የጾታ ግብረ ስጋ ግንኙነት በተለይም በወንዶች መካከል በሴተኛ ዳሪነት የሚተዳደሩና የነሱ ደንበኞች እንዲሁም በመርፌ ያደንዛዥ እጽ ተጠቃሚዎችና በእስር ላይ የሚገኙ ሰዎች ናቸው። 180 የሚሆኑ ሀገሮች የሚሳተፉበት የዚህ አመት ዓለም አቀፉ የኤድስ ቀን ስብሰባ በደርባን ደቡብ አፍሪካ ከፊታችን ሰኞ ጀምሮ ለአንድ ሳምንት ይካሄዳል። ይህንን ዓለም አቀፍ ስብሰባ ለሁለተኛ ጊዜ ነው ደቡብ አፍሪካ ደርባን የምታስተናግደው።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Wiki talama Johnny na Gabina VOA. With Henok Fente and Mr. Ward Aragao.
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጋቢና ቪኦኤ ይቀጥላል። አስከትለን ዲጄ ፋትሱን እዚህ ጋቢና አስገብተነዋል። ስለ ቴዲ አፍሮ ዜና አለው። ዲጄ ምን ይዛል?
ቴዲ አፍሮ እንግዲህ ወደ ካናዳ ነው የሚገኘው። ካናዳ ዊኒፔግ ከተማ ውስጥ የአመቱ የጀኔሬሽኑ ኮከብ ወይም የትውልዱ ኮከብ ተብሎ
ልክ እንደ ጋቢና ቪዮ የአዲሱ ትውልድ ድምጽ ተባለ
ኮከብ ተብሎ ሽልማት በዊኒፔግ ከተማ ከንቲባ እና በነዋሪዎቹ ተበርክቶለታል።
በጣም ጥሩ። ለፍቅር፣ ለአብሮነት፣ ለመቻቻልና ለሰላም ባዜማቸው ዜማዎች ነው ለዚህ ክብር የበቃው። እንኳን ደስ ያለው ቴዲ አፍሮ። ዜማ ይዛል?
የእሱን እንጋብዛ። እንግዲህ ሼመን ደፍር የሚለውን አዘጋጅቼላቸዋለሁ። ያው እሱም ስለ ፍቅር፣ ስለ ሰላም፣ ስለ መቻቻል ነው የሚያወራው።
አዎ፣ አትቪዮ አማሪክ ላይ እስኪ አስተያየቶቻችሁን ስጡን። ቴዲ አፍሮ የተቀበለው ለፍቅር፣ ለአብሮነት፣ ለመቻቻል፣ ለሰላም በዚህ ነው በዊኒፔግ ካናዳ ሽልማቱን የተቀበለው። አስተያየቶቻችሁን ስጡና ከዜማው በኋላ ደግሞ እናሰማቸዋለን የእናንተን አስተያየት።
Azan alam maskil tnagamd lehirsham inda fall sabarwam bengedenat matta ka shakar harare lebeni zaw hedach wadaru kagare sawaddo yallebet islam kristiano tazenakash inde ethiopia mawon anchin baymano tishnim baymano ke menor inchilallen aytebenin bete ወባርጎ ቢሰራሽ ሰማይ ፈጣሪ አይደል ሰው እንድትቀያላ ያሳፈሪ ሲወጡሽ አታውቂ ወይ ሻቴ እንዴ አራንቺስ ለቡን ነው ያንቺያለ ያንቺስ ለቡን ነው ያንቺያለ Do shut up.
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ለአስተያየቶቻችሁ እናመሰግናለን። ዲጄ ፋትሱም እዚህ አብሮን ስቱዲዮ አለ፣ መስታወት አራጋውም እንዲሁ። ሮቤል ጌታሁን ምን አለ መሰላችሁ? ትናንት ሳታነብልኝ አመለጥክ ሄኖክ ብሏል። ይኸው ሮቤል አንብቤ ያለው ዛሬ። ኑር ሱልጣን ደግሞ ይመቻችሁ ብሏል። አንተንም ይመችህ። ቴዲ አፍሮ ይገባዋል ብሎ እንደገና ሮቤል ጌታሁን አስተያየቱን ሰጥቷል። እናመሰግናለን። ዘሪሁን ታጠቅ ደግሞ ገባን ብሏል። ሳሚ ኤስኬ ጋቢና ጋቢና ብሏል። እናመሰግናለን። በጎንደር ስላለው ባካችሁ ተጨማሪ መረጃ አድርሱን እያሉ ያሉ በርካታ አድማጮቻችን አሉ። መረጃዎች ሁልጊዜ እናደርሳለን ወደ እናንተ። አሁን ቀጥለን ወደ ቀጣዩ ዘገባችን እናልፋለን።
አዎ ሄኖክ፣ እንግዲህ አንተ ያነጋገርካት አንድ እንግዳ አለችን። ንቅሳት፣ የጸጉር አቆራረጥ፣ አጎናጎን፣ አለባበስና ጌጣጌጦች በራሳቸው ንግግር አልባ የቋንቋ አይነቶች ናቸው ትለናለች። ቀጣዩ እንግዳችን ህይወት አዳነ ትባላለች።
ልክ ነው።
እስቲ ስላየኸው ነገር ንገረን። ስለ ጎንጉኑ፣ ስለ
ሆን በጣም ያተኮረበት
እስቲ ስለ አንተ ስለ ተወለድክባትና ስላደግክባት እዛ ብዙ አይነት የጸጉር አቆራረጥ አለ
በየቦታው። እንግዲህ
እኔ ጋሜን ነው የማውቀው።
ቁንጮ አለ መጀመር።
ቁንጮ ተቆርጠ ታውቃለህ? ተቆርጠሃል ወይ ነው ጥያቄ።
ቁንጮ ተቆርጬ ነበረ እዚች ጋር ትደረግና ጭቃ ውስጥ ስትገቢ እንደዚህ ይዘው ቁንጮሽን ይዘው ማውጫ ነው።
እኔ አላውቅም ነበር እስካሁን። በጣም የገረመኝ ነገር እሱ ነው።
ከዛ ጋሜ ትቆረጫለሽ። ጋሜ የምትቆረጭው
በየእድሜ ነው አይደለ የሚቆረጠው?
በየእድሜ ነው ሁሉ የሚቆረጠው። ከዛ እዚህ ጋር ድሬድ ይደረግልሽ እና
ከኋላ ማለት ነው
ጃም ታደርጊያለሽ ማለት ነው።
ጃም ማለት ነው።
ሌላም አቆራረጥ አለ። ጎርመስ ሲባል ደግሞ ለትዳር ደርሻለሁ የሚል ይመጣል።
ተቆርጠህ ነበር ለትዳር ደርሻለሁ ላይ?
ታዲያ ተቆርጬ ነበር፣ የሚያገባኝ አጣሁኝ።
ከዛ ሁሉ ጀግንነት
የለኝም፣ ምን ይደረግ። ለማንኛውም እነዚህን የባህል ሁኔታዎች ነው ስንነጋገር የነበረው። የስነ ህይወት ቋንቋ አጥኚ ነች ህይወት።
የት ነው ኑሮ
የምትኖረው? ኢትዮጵያ ነው፣ አዲስ አበባ ነው የምትኖረው። በኢትዮጵያ የሚገኙ ብሔርና ብሔረሰቦች እነዚህ መገለጫዎቻቸው በእነዚህ መገለጫዎቻቸው የሚያሳልፏቸው መልእክቶች፣ እድሜ ያለ፣ የትዳር ሁኔታ፣ ሀብት፣ የማህበረሰብ ተቀባይነት ወዘተ በግልጽ የሚታዩባቸውና መግባባት የሚደረግባቸው ናቸው ትላለች።
ቋንቋ ነው ማለት ነው የጸጉር አቆራረጥ ናለ።
ስነ ቋንቋ ነው ያጠናችው እሷ እንዲህ ትላለች።
ህይወት አዳነ እባላለሁኝ። የመጣሁት ከኢትዮጵያ ነው። እኔ የምሰራው ኢትዮጵያ ውስጥ ያሉ የተለያዩ አይነት ብሔረሰቦች አሉና ኢትዮጵያ ብዙ ነች። ያው እንደምታውቀው ከ86 ብሔር ብሔረሰብ በላይ ያለባት ነች እና እነዚህ ሁሉ ደግሞ ብሔረሰቦች የራሳቸው የሆነ እውቀት፣ የራሳቸው የሆነ ትርጉም ያለው ማንነት፣ የራሳቸው የሆነ ባህል አላቸው። እያንዳንዱ ነገር ኢትዮጵያ ውስጥ በሚደረግበት ጊዜ አለ ትርጉም አይደረግም። በእነዚህ ማህበረሰቦች ውስጥ ማንነታቸውን፣ የኑሯቸውን ደረጃ፣ ያላቸውን እውቀትና ከአንደኛው ማህበረሰብ ከሌላኛው ማህበረሰብ እንዴት እንደሚለያይ የሚጠቀሙባቸው ነገሮች ናቸው እና እኔ አሁን የማስተዋውቀው ሊንግዊስቲክስ ነው ያጠናሁት እና ከንግግር ውጪ ወይም ደግሞ ነንቨርባል የሆነ በአካላዊ እንቅስቃሴያችን፣ በምንለብሰው ልብስ፣ በምንመርጠው የእቃ አይነት ማንነታችንን መግለጽ እንችላለን። እዚህ ጋር አሁን ለምሳሌ የንቅሳትና የጸጉር አይነት አለ። እቺ ያላገባች ሴት ነች። ሳዱላ ይባላል። የጸጉር
መሃል ላይ ሹሩባና ሹሩባው መሃሉ ላይ የተላጨ ነው።
እቺ ሴት አንድ ወንድ በሚያያት ጊዜ ለማጨት ጥያቄ ማቅረብ እንደሚችል፣ ያልተዳረች እንደሆነች የሚገልጽ ነው ማለት ነው። ሹሩባ በሚሰሩበት ሰዓት ግን እቺን ሴት ለትዳር አትጠይቃትም ወይ አግብታለች ማለት ነው። ማግባቷን የሚገልጽ ነው። የሚቀጥለው ስዕል ላይ ደግሞ የምታየው ኢትዮጵያ ውስጥ አሁን በዓለም ላይ ንቅሳት እንደ አዲስ ነገር በተለያየ አይነት ማሽን በመጠቀም የተለያየ አይነት ዲዛይን በመጠቀም ይደረጋል። ኢትዮጵያ ውስጥ ግን ከጥንት ጀምሮ የቤተ እስራኤል ማህበረሰቦችና የአማራ ወይም ደግሞ ትግሬ ውስጥ ያለ ክርስቲያንነታቸውን፣ ሃይማኖታቸውን፣ እምነታቸውን ለመግለጽ በሚያበቃ መልኩ ይነቀሱ ነበር። የተለያየ አይነት ዲዛይን ያወጡ ጥርሳቸውንም ጭምር ይነቀሳሉ። ኢትዮጵያ ውስጥ እጅ ላይ የሚነቀሱ ካለ ግንባር ላይ፣ እዚህ አይን አካባቢ፣ አገጭ አካባቢ፣ አሁን በሰሜን አፍሪካ አካባቢ እና በተለያዩ አህጉር ውስጥ ባሉ አገራት ላይ ንቅሳቶችን ይጠቀማሉ። የንቅሳቱ ግን ትርጉም የተለያየ አይነት መልእክት አለው። ለምሳሌ
ኢትዮጵያ ምን አይነት ትርጉም አለው? አሁን
ኢትዮጵያ ውስጥ ሃይማኖትን፣ ባህልን፣ የአለህን የአመጣጥ የዘር ግንድህን ለመግለጽ ነው እና የኛ አገር ፓተርን ግን የተለየ ነው። አሁን ደቡብ ብሔር ብሔረሰቦች ውስጥ ወደ 46 አይነት ከ40 በላይ ብሔር ብሔረሰቦች አሉ። እነሱም ግን ሁሉም የተለያየ አይነት ራሳቸውን የሚገልጹበት ነገር አለ። ለምሳሌ ሜንት የሚባሉት ጎሳዎች ናቸው እና የንቅሳታቸውን አቀማመጡ ወይም ፓተርኑ መስመር ነው እንጂ ነጠብጣብ አይደለም። አንደኛ እሱ ነው። ሁለተኛ ደግሞ የሚጠቀሙበት ነገር ለምሳሌ እንደ ማቃጠል አይነት ነገር ነው የሚጠቀሙት፣ እንዲነሳ እንጂ አይቀዱም። የካሮ ሴቶችንም አቀማመጡን አይተው ከሆነ
ሆዳቸው ላይ ነው
የሚሆነው። ቅርጹ ደግሞ ከሌሎቹ እዛ አካባቢ ካሉት በቅርጹ ተለየዋል። እነዚህ ለውበት ነው ብዙ ጊዜ የሚያደርጉት ሴቶቹ። የካሮ ሴቶች ሲሆኑ ይህንን ንቅሳት አይተህ የአንገታቸውንም ጌጥ ልታየው ትችላለህ። ብዙ አይነት ጨሌ ያደርጋሉ እና እዛ አካባቢ ሌሎች ጎሳዎች አሉ። ለምሳሌ ሀመሮች አሉ፣ ሌላ ብዙ ትራይቦች አሉ እና እርስ በርሳቸው ካጠገቡ የምታየው ከዚች ከሜንቶቹ ቅድም ካስረዳው ሁለተኛ ላይ ያለውን ስዕል ብታየው ሀመሮች ናቸው። እዛው አካባቢ ጎረቤት ሆነው የሚኖሩ ናቸው እና የእነሱ ነጠብጣብ ነው እንደምታየው ማለት ነው። እና ቦታው ደግሞ ይለያል። በትከሻቸው ላይ፣ በቀኝ እጃቸው ላይ፣ በግራ እጃቸው ላይ ሴቶች ከሆኑ አሁን አባታቸው ጀግና ሆኖ አንዳንድ ጊዜ ሰውነታቸው ወንዶቹ ሊሞላ ይችላል። ስለዚህ ለልጆቻቸው ያሳልፋሉ ማለት ነው። ይሄ ማለት ኩራት ነው፣ የጀግና ልጅ ነኝ ማለት ነው። ስለዚህ ይሄኛውን አይተህ ከነዚህ እርስ በርሳቸው ይለያያሉ። ጎረቤት አማቾች ስለሆኑ አንዳንድ ጊዜ ግጭት ሊኖር ይችላል። እርስ በርሳቸው አንዳቸው ካንዳቸው ራሳቸውን የሚለዩበት ነገር ነው። ይሄንን ሲያይ ከማንኛው ጎሳ እንደሆነች ይታወቃል ማለት ነው።
ስለዚህ ቋንቋ ካለው ነው በሙሉ
እንዲያውም ትልቁ የቋንቋ ክፍል ነው። ብዙ ጊዜ በቃላት ልንግባባ የማንችላቸውን ነገሮች ወይ ድምፅ አውጥተን ብዙ ጊዜ መግባባት ያቅተናል፣ አንግባባም። ምክንያቱም ሰዎች የሚወጣውን ቃል እነሱ ከገባቸው መጠን ካላቸው የእውቀት ደረጃ የማንነታቸው የኖሩበት ማህበረሰብ አንጻር ነው የሚተረጉሙት። ይህንን ግን ቀጥታ መልእክት ማስተላለፍ የሚቻልበት መንገድ ነው ማለት ነው፣ ከንግግር ቋንቋ በተሻለ።
በጎንደር ከተማ በነዋሪዎችና በጸጥታ ኃይሎች መካከል የተፈጠረው ግጭት በመንግስት ታጣቂዎች ህይወታቸው ያለፈ አቶ ሲሳይ የተባሉ አንድ አዛውንት የቀብር ስነ ስርዓት በዛሬው ዕለት በጎንደር ከተማ መፈጸሙን ነዋሪዎች ተናግረዋል። በከተማዋ በዚህ ሳምንት በተከሰቀሱ ሁከቶች የሰዎች ህይወት ጠፍቷል። የኢትዮጵያ መንግስት 3 የጸጥታ ኃይሎች ሲገደሉ ሌሎች 5 ቆስለዋል ይላል። ከህዝቡ ምን ያህል እንደሞተ የተረጋገጠ መረጃ አልተገኘም። ጽዮን ግርማ የከተማዋ ነዋሪዎች ውሎ አነጋግራለች።
ዛሬ የአቶ ሲሳይ የቀብር ስነ ስርዓት ነበር። ሲሳይ የሚባል ትልቅ አዛውንት ናቸው። የእሳቸው ቀብር ስነ ስርዓት በጣም በደመቀ ሁኔታ ነው የተቀበረው። ብዙ የጎንደር ህዝብ ወጥቷል። ከባድ ተኩስ ነበር። ህዝቡ ስሜቱን እየገለጸበት ያለው ሮሮውን እያሰማበት ያለው ቀን ነው ሆኖ የዋለው። ዛሬ በጎንደር ከተማ አቦራ ጊዮርጊስ ነው ቀበሌ 18 የተቀበሩት። ከባድ ተኩስ ነበር። ከአቦራ ጊዮርጊስ እስከ ማዞሪያ ደሴቱን ዙሯል። አስከሬኑ ህዝቡም ዙሯል። ትልቅ ሰልፍ ነበር። ትልቅ ጩኸት ነበር። ጥይት ተኩስም ነበር። ከቀብር ስነ ስርዓታቸው በኋላ ወጣቱ ሆ እያለ ከተማውን እየዞረ ውሏል። በኋላም በጸጥታ ኃይሉ ያው በምክርም በምንም ሊበተን ችሏል። ህዝብ እየታፈረ ሁልጊዜ እየታፈነ ጠዋት ወጥተን እኮ አንገባም። ብዙ እየታፈነ ይሄዳል። በጥቁር መኪና አድሬስ ሳይታወቅ እንሰወራለን። ይህ የሚያደርገን ግን ከመንግስት የተቀጠሩ የደህንነት አካል የተባለ ተብሎ የተቀመጠ ነው። ወንድሙን እህቱን በገንዘብ እያታለለ እያፈነ ምን ተናገሩ እያለ እያሳፈነው ያለው ስሜት ነው። ህዝቡ ብዙ የአማራ ህዝብ እኮ እስር ቤት ነው የሚገኘው። ጀግና ጀግና የተባለው ግማሹ ሞቶ ግማሹ ደግሞ አድራሻቸው ከማይታወቅ እስር ቤት ነው የሚገኘው። እና ይህ ስሜቱ ነው የሚገልጸው ያለ ህዝቡ የ25 ዓመት ብሶቱን ተበላን። ወልቃይት ተወስዶ፣ ጠገዴ ተወስዶ፣ ጠለምት ተወስዶ፣ እርስ ራያ ተወስዶ፣ ይህም አልፎ በዚህ በሱዳን ቆርጠው መሬት ሰጠው በሱዳን ታርጋ መኪና እየለጠፉ የኛን የማራ እያጠፉ ይህን ያሉበትም ደረጃ ነው ስሜቱ የሚገልጽ ያለ ህዝቡ። ስሜታችን ይህ ነው። ሁልጊዜ ነው የምንታሰረው፣ ሁልጊዜ ነው የምንገደለው። ሰሚ የለንም። እኔ ከእውነት ነው የምነግርህ። ነገሮ ዛሬ ሞት አላውቀውም። ኢትዮጵያ ምድር አሸባሪ የለም። አሸባሪ መንግስት ነው። ኢትዮጵያ ውስጥ ያለ መንግስት አሸባሪ ነው። አሸባሪ እያለ ሰው የሚፈር አሸባሪ ሆኖ እኮ የታጠቀ ኃይል መሆን አለበት። ብዙ ብዙ መስፈርቶች ያሉት ዳቦ መግዚያ የሌለው ሰው አሸባሪ ነው የሚፈርጅ።
ወይንሸት አበበ እባላለሁ። ጋ ያለው ነገር ትንሽ የተስተካከለ ይመስላል። ቢሆንም ግን በየቦታዎች መትረየስ ተደቅ ነው። ብዙ የመከላከያ ሰራዊት አሉ በየቦታው። አሁን ዛሬ ላይ ምንም የለም። አጋጣሚ የሞቱ ሰዎች ቀብር ስነ ስርዓት ተካሂዷል። ቀብር 18 ጊዮርጊስ ቤተክርስቲያን ህዝቡ መፈክር እያሰማ ምን አለ ዘግናው ምን አለ ሀገር ልሰው አልሰጥም አለ እያለ መፈክር እያሰማ በታላቅ ድልና ድምቀት የቀብር ስነ ስርዓት ተካሂዷል። ያንስ በቀብር ነው የተፈጸመው። ዛሬ ወደ ከተማ ጮሁ የሄደ አስከሬን አለ ትናንት፣ ከዛም የተቀበረ አለ። ጎንደር ዛሬ የተቀበረው ነው። አንሶ ሲሳይ ይባላል። ሰው እየተኮሰ እየፎከረ ነው የነበረ። ቀብሩ በጣም ደማቅ ነበር። ትናንት ለሰልፍ የወጣውን ህዝብ ያህላል። በጣም ብዙ ሰው ነው የወጣው።
ለነገሩ ባህል ነው፣ በጎንደር ባህል ነው። ቀብር ሲፈጸም ተኩስ መተኮስ ባህል ነው። ይሄኛው ግን ትንሽ ለየት የሚያደርገው ምንድን ነው? ሁሉም ቀብሩ ስርዓት ላይ ታዳሚ የሆነ ሰው በሙሉ እንዳለ ለቅሶም በሚመስል መልኩ በማይሆንበት እንትን መፈክር እንደማሰማት ነው። ሰው ማፈናቀላቸው ተገቢ አይደለም፣ ነገር ለሰው አልሰጡም በሚል ጭፈራ አይነት እንትን በታጀሙ መልኩ ነው ቀብሩ ይ
እንግዲህ የዛሬው የጋቢና ጉዟችን በዚሁ ይጠናቀቃል።
በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሶ
ስናስተናግዳችሁ ያመሸነውን የመስታወት አድረገውና
ኤኖክ ሰማግዜርነን ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ያበሮ ነው። ቦርዱን ደግሞ ከፍ ዝቅ ሲያደርግልን የቆየው ኪት ነው። የጋቢና ዲጄ ፋቱ ጋር በመሆን
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። We'll be right back.